ይህ በስቱቀም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቀም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችንን፣ በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳድሳለን። የኢትዮጵያ ድምጽ ሬዲዮ ከአሁን ጀምሮ ወይንም ከዛሬ ጀምሮ ወይንም ከዚህ ሳምንት ጀምሮ አንዳንድ በስራ ዓለም ላይ ምንም በንግድ ወይም በሌላ ነገር ዓለም ላይ የተሰማሩ ኢትዮጵያኖችን ለወዳጅ ዘመዶች ለኢትዮጵያና ለሌሎች ኢትዮጵያ ወዳጆች ጋር ለማስተዋወቅ አዳዲስ ድርጅቶችን እናስተዋውቃቸዋለን። በዚህ መሰረት በዛሬው ዕለት አዲስ የመንጃ ፈቃድ ማስተማሪያ ድርጅትን እንደውልና ከሳቸው ጋር ስለ አዲስ የመንጃ ፈቃድ ድርጅት እናስተዋውቃቸዋለን። በመቀጠልም የአሜሪካው ጋዜጠኛ ከአብይ አህመድ ጋር ያደረገውን ጉዞ ወይንም ደግሞ ከአብይ አህመድ ጋራ ምን እንደተነጋገሩ ምን እንዳደረጉ ማን መኪናቸው እንደነዳ ወዘተ ያቀናብረውን እሱን እናሰማቸዋለን። ይሄ አሁን መውጣት የጀመረው አንድ የኢትዮጵያ ተወላጅ ሆነ በአሜሪካን ሀገር ውስጥ ለአሜሪካ መንግስት ሲሰልል ተይዞ ለኢትዮጵያ መንግስት ሲሰልል ተይዞ ያንን በተመለከተ ብዙ ጊዜ ብዙ ጽሁፎች ወይንም ብዙ ትችቶች በኢትዮጵያና በኢትዮጵያውያን ላይ በአሁኑ ጊዜ ባለው ሁኔታ በሚወጣበት ጊዜ ይሄም ጋዜጠኛ ከሳቸው ጋር ከአቶ አብይ ጋር ያደረገውንም ውይይት በተመለከተ ነው። እሱን እናሰማቸዋለን። ሌላ አንድ ማስተዋወቂያ አለን። የትብብር ጥሪ ከሞረሽ ወገኔ በስዊድን ማስተዋወቂያ አለን። እሱን እናሰማቸዋለን። በነገራችን ላይ ይህንን የትብብር ጥሪ የሚለውን በሚቀጥለው ሳምንት የእነሱን ተወካዮች አቅርበን ምን እንደሆነ ዛሬ ማስተዋወቂያውን ካሰማናችሁ በኋላ ትብብሩ ምን እንደሆነ እንዲነግሩ እናደርጋለን። በመጨረሻም ከዜና በኋላ ባለው የውይይት ፕሮግራማችን ላይ ከጀርመን፣ ከኢንግላንድ፣ ከፈረንሳይ፣ ከስፔን የኢትዮጵያን ተወካዮች በቀጥታ በማነጋገር ያለውን ሁኔታ እንዴት እንደሚያዩት ከዚህ በፊት ታላቅ ሰላማዊ ሰልፍ ተደርጎ ነበር። ኖ ሞር የተሰኘ በብዛት ሰዎች የሚተቹት የአቶ አብይን መንግስት ለመጠበቅ የተደረገ ሙከራ ነው የሚሉት አሉ። አሁን ይሄ ሁሉ ግድያና ጭፍጨፋ ሲደረግ ግን ለምንድን ነው በአንድ ላይ መውጣት ያልተቻለው? ለምንድን ነው ይህንንስ ለማድረግ የማይሞከረው? የድሮቹ ኖሞር እያሉ ማስታወቂያ በየቦታው ሲለጥፉ ሲጮሁ የነበሩ ዛሬ የትሄዱ ሰው ሲገደል የሚል ጥያቄ ስለመጣ እኛም እስቲ እንዲያስረዱን ይህንን በተለያዩ ሀገሮች ያሉ ኢትዮጵያን ተወካዮችን ዛሬ በማቅረብ ውይይት እንዲያደርጉ እንሞክራለን። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከእኛ ጋር እንደምትሆኑ ተስፋ እናደርጋለን። ባለፈው ሳምንት በነበረው የሬዲዮ ቴክኒክ ችግር ምክንያት ፕሮግራም ሳናስተላልፍ በመቅረታችን ይቅርታ እየጠየቅን በቀጥታ ባለማስተላልፋችን ዛሬም አንዳንድ አድማጮች ደውለው ምንድን ነው የእናንተ የምታስተላልፉትና በኢንተርኔት የምንሰማው የተለያየ ነው ያሉን አሉ። እሱን ለማጣራት እንሞክራለን። በመጀመሪያ ያቀረብነው ጽሑፍ ያልተሰማ ከሆነ ለአድማጮቻችን በድጋሚ እንደምናሰማው በዚህ አጋጣሚ እንገልጻለን። መልካም ቆይታ ይሁንላችሁ እንላለን። ችን በዛሬው የመግቢያ ፕሮግራማችን ላይ ያቀረበውን የሬዲዮኑን አቋም በተመለከተ አድማጮቻችን አልሰማነውም ስላሉ የቆየ ፕሮግራም ነው መጀመሪያ ላይ ተደምጠው ስላሉ በድጋሚ የዛሬውን የመግቢያ ፕሮግራማችንን መግቢያ ላይ ተነበበውን እንደግምላችኋለን። የኢትዮጵያ ድምጽ ሬዲዮ የኢትዮጵያ አዲስ አመትና የሬዲዮኑን የስርጭት የጀመረበትን 30ኛ አመት ባከበረበት ዕለት እጅግ በጣም ብዙ አገር ወዳድ ወገኖቻችን በቦታው ተገኝተው ሁለቱን በዓሎች በደመቀና በአማረ ሁኔታ ለማክበር በመቻላችን የተሰማን ኩራትና ደስታ ወደር የለውም። የአዲስ አመት በዓልም ሬዲዮኑም ሁለቱም የኛ ነው በማለት በዝግጅቱ ላይ ታድማችሁ ደስታችንን እጅግ በጣም የላቀ እንዲሆን ላደረጋችሁ ወገን ዘመዶቻችን ጥልቅ የሆነው ልባዊ ምስጋናችን ይድረሳችሁ። እኛም ዘመድ አለን፣ እኛም ወገን አለን ብለን አንገታችንን ቀና እንድናደርግ አድርጋችሁናልና ይህን የአዲስ አመትና የሬዲዮኑን ዝግጅት ደከመን ሰለቸን ሳይሉ በየአመቱ ጉልበታቸውንና ጊዜያቸውን በመሰዋት ፕላን በማከማውጣት ጀምሮ አዳራሹን በማስወብና በማስጌጥ ምግቡን በመስራትና በመደርደር በማቅረብና በፈገግታ በማስተናገድ አገልግሎት ለሚሰጡን እህት ወንድሞቻችን አክብሮታችንና ምስጋናችን ወደር የለሽ ነው። ለኢትዮጵያ ሬዲዮ 30 አመት መቆየት ዋናው ምክንያት አንዱና ዋናው የእናንተ የሬዲዮኑ ረዳቶችና አፍቃሪዎች ምንጊዜም ተለይቶን የማያውቀው ድጋፍና እርዳታ ነው። የኛ ሀብታችንና ንብረት ገንዘባችን እናንተ ናችሁና ሁልጊዜም እንኮራባችኋለን። የኢትዮጵያ 2015 አልቆ 2016ን ጀምረናል። 2015 እና ከዚያ በፊት የነበሩት አመታት በሀገራችን የተፈጠሩት ለሰው ልጆች የሚዘገንኑ የወገን ግድያዎችና እልቂቶች ጭፍጨፋዎች የተካሄዱባቸው አመታት በመሆናቸው በሀገራችን ታሪክ ውስጥ በጥቁር ቀለም ተጽፈውና ተመዝግበው ይቀመጣሉ። ኢትዮጵያንና ህዝቧን ወደ ብልጽግና እናሻግራለን ይያሉ ባፍና በመላሳቸው ስንኖር ኢትዮጵያዊ ስንሞት ኢትዮጵያን ሆናለን ይያሉ በመቅጠፍ ህፃን ወጣትና አዛውንቶችን በማንነታቸው ከኖሩበት ከወለዱበትና ከከበሩበት ሲያፈናቅሉ ሲያሳድዱ ሲገድሉ ሲያስገድሉ በተለይ ከአማራ ብሔር የወጡትን የህብረተሰብ ክፍሎች ቤተ መቅደስ እንደገባቹ ሻ ሲያሳድዷቸው አብዛኞቻችን ይሄን ጸረ ሰው የፋሽስት ድርጊት የተቃወመን እንደሆነ ዘረኛ እንባላለን ወይም ያብይ መንግስት ቅር ይሰኝብናል ይያልን በፍርሃት ያያየን እንዳላየን እየሰማን እንዳልሰማን ሆነን ያለፍንበት አመታቶች ናቸው። በሌላ በኩል 2015 ለዘመናት በማንነቱ የቁም ስቃዩን ያንተ ሀገር ያሳዩት የነበረው ያማራ ህዝብ ወለጋ ያንተ ሀገር አይደለም። ቤንሻንጉልም ያንተ ሀገር አይደለም። አሩሲም ያንተ ሀገር አይደለም። አዲስ አበባም ያንተ ሀገር አይደለም እየተባለ መገደሉ አልበቃ ብሎ ያንተ ክልል ይሄ ብቻ ነው ተብሎ እንደ ከብት ተከልሎ እንዲኖርበት በተፈረደበት ያማራ ክልል ድረስ ገዳይና ጨፍጫፊ በመላክ ማሰር መግደልና መጨፍጨፉን ተያይዘውታል። ይህ ጭፍጨፋ በእግረኛ ወታደርና በታንክ በመድፍና በዙ 23 ብቻ ሳይሆን የአብይ መንግስት በአማራው ህዝብ ላይ ሄሊኮፕተርና ድሮን በመላክ የዘር ማጥፋቱን ልክ እንደ ፋሽስት ጣሊያን እያካሄደው ነው። ታዲያ ከዚህ በፊት ውስጡን ይካሄድ የነበረው የአማራው ተቃውሞና ከምድረ ገጽ ላለመጥፋት የሚያደርገው ተጋድሎ በ2015 በሰፊው ተጠናክሮ በፋኖ መሪነት የአማራ ህዝብ የአልሞት ባይ ተጋዳይነቱን በይፋ በማወጅ ለመኖርና ከምድረ ገጽ ላለመጥፋት ትንቅንቅ በመጀመር የፋሽስቱን የአብይ ዘረኛ መንግስት የተገዳደረበትና አልፎም አገዛዙን ጣረሙት ውስጥ የከተተበት አመት ነው። በዚያው መጠን የኦሮሞ አክራሪዎች ቤተ መንግስቱን ከተቆጣጠሩ በኋላ እርስ በርሳቸው ሚኒስቴርና አምባሳደር ተባብለው በመሽዋሽም ሀገሪቱን በማፍረስና አዲስቷን ኦሮሚያ ለማዋለድ ቀን ተሌት አማራና ኢትዮጵያ ነኝ የሚለውን ህዝብ የቁም ስቃዩን እያሳዩት ይገኛሉ። ሌሎቹን ብሔርና ብሔረሰቦች በማዳከምና በማጥፋት ታላቋን የኦሮሚያ መንግስት ለማዋለድ እየተራሯጡ መሆናቸውን የኦሮሞ አክራሪ መንግስት ባለስልጣኖችና አምባሳደሮች በግልጽ እየነገሩን ነው። ይህንንም በተመለከተ በአብይ አህመድ ሳውዲ አረቢያ አምባሳደር ተብሎ የተሾመው የኦነጉ ሌንጮ ባቲ እንዲህ ብሏል። ኦሮሚያ የምትባል ሀገር በማዋለድ ስራ ላይ ነን። በወሊድ ጊዜ ደግሞ ደም መፍሰስ የግድ ነው። እኛ ለሚፈሰው ደም ሳይሆን ለሚወለደው ልጅ ነው ትኩረት የምንሰጠው። ይሄ መቼም የማናገኘው የመጨረሻ እድላችን ነው። ጊዜ ለመግዛት ግድያ፣ ጭፍጨፋ በየቀኑ አጀንዳ መስጠታችንን አጠናክረን መቀጠል አለብን። ከዚህ በላይ መጨከን አለብን። ደም ሳይፈስ የተመሰረተ ሀገር የለም። በመላው ሀገሪቱ የቀድሞ የተወሰዱ ሪስቶቻችንን በግድም በውድም ወደ ታላቋ ኦሮሚያ እያስመለስን ነው። ስልጣን ከሰሜኑ ፊውዳሎች እጅ ጠቅለን ወደ ኦሮሚያ እጅ አስገብተናል። የሰሜኑን ፊውዳል ወገቡን ሰብረነዋል። ከዚህ በኋላም እድሜ ልኩን እርስ በርሱ እየተታኮሰ እየተናጨ እየተጋደለ እንዲኖር አድርገነዋል። ከዚህ በፊት የተናገርኩትን አሁንም ደግመዋለሁ። ኦሮሞ ከዚህ በኋላ ለ2000 ዓመት ኢትዮጵያን ይገዛል ማንንም ቢጮህ ከመጮህ ውጪ የሚያመጣው ነገር የለም ማለታቸውን እኛ በፍርሃትና ባደርባይነት ለናድ በሰብሰው بنሞክርም የኦሮሞማ ግልጽ አላማ የተናገሩት በአደባባይ የተናገሩት በቂና ከበቂ በላይ የሆነ ማስረጃ ነው እነዚህ ዛሬ ኢትዮጵያን በባርነት ቀንበር አስገብቶ የፈለጉትን የሚናገሩትና ያሻቸውን የሚሰሩት የኦሮሞ አክራሪዎች ይህን የሚናገሩበትና የሚፈጽሙበት ዋናው ምክንያት አንዱም በሆዳምና በአድርባይ ካድሮች የተሞላው የብዕዴን ተብየው ድርጅት ሙሉ በሙሉ በቁጥጥራቸው ስር መሆኑና ትንሽም ፊደል ቁጥር ያለው የሚለውና ትንሽ ቢዝነስ እንድሰራ ከፈቀዱልኝ ትንሽ መሬት ከሰጡኝ መነገድ ከፈቀዱልኝ የፈለጉትን ቢያደርጉ እኔ ምን ቸገረኝ የሚለው በወንዱሙና በህቱ ሬሳ ላይ ተሻግሮ አብይን እንደ ጣዖት እያመለከ ቀፈቱን እየሞላ መኖር የመረጠው ቀፎ ራስና የህሊና ድሃ በመበራከቱ ነው ይሄኛው ክፍል ያላወቀው ኦሮሞማና የኦሮሞ አክራሪዎች ለማንንም የማያዝኑና የማንንም ውለታ ዞር ብለው የማያዩ መሆናቸውንና ሁሉንም ወዳጃቸው የነበረውን አንድ በአንድ ለቅመው እንደሚጨርሱ ነው ለኦሮሞማ ውለታ በመዋል ከገጽዱ አንዳርጋቸው በላይ ማንንም ውለታ አልዋላቸው አብይ ስልጣን ላይ እንዲመጣ ገዱ አንዳርጋቸው ከወያኔ መሪዎች ጋር ያደረገው ትንቅንቅና አብይ እንዲያሸንፍ ያደረገው ትግል ዛሬ አላዳነው ታዲያ የኢትዮጵያችን ተጨባጭ ወቅታዊ ሁኔታ ከላይ እንደገለጽነው በፋኖና በአማራው ህብረተሰብ ብሎም በጠቅላላው በኢትዮጵያ ህዝብ በአንድ በኩልና አብይ አህመድ በሚመራው የኦሮሞማ ጨፍጫፊና ዘረኛ መንግስት መካከል በሚካሄድ ጦርነት መከራዋን በማየት ላይ ያለች ሀገር ስትሆን የዚህ ስርዓት ውጤቱ የኦሮሞማው መፍጭ ጨፍጫፊ መንግስት ተሸንፎ ሰላም ለሀገራችን ሲሰፍን የሚችለው አድርባዎች ሆዳሞች በሆዳቸው ብቻ ማሰባቁመው ጭንቅላታቸውን ማሰራት ሲጀምሩና የወገን ደም ከርፍቷቸው ሰባዊነትን መላበስ ሲጀምሩ በደሉን እያዩ ዝም ብሎ በማሳለፍ ለአብይና ለኦሮሞማ የሚሰጡትን የዝምታ ድጋፍ መስጠት አቁመው መቃወም ሲጀምሩ ነው ዛሬ ይህ ሁሉ በደል በህዝብ ላይ ሲፈጸም አላየሁም አልሰማሁም ማለት አልፎም አላወቅኩም ነበር ማለት ከወንጀለኝነት አያድንም ጲላጦስም ኢየሱስ ክርስቶስን እንዲሰቀል ከተባበረና ካስፈረደበት በኋላ እጁን በመታጠብ እኔ ከደሙ ንጹህ ነኝ እንዳለው ነው የሚሆነው የማይበገር የሚመስሉ የነበሩት ሃያላን መንግስታትም ሂትለርና ሙሶሊኒ በእኛ ሀገር እንኳን ቦታደራ ኃይል አይነኩም የተባሉት ደርግና ወያኔ ወድቀዋል እንኳን ባራቱም በኩል በህዝብ ተቃውሞ ተወጥሮና በፋኖ ጆሮ ጆሮውንና ቅንድብ ቅንድቡን እየተላጨ ያለው የአብይ አህመድ ወራሪ ወታደር ቀርቶ ይህ ጊዜ አልፎ ኢትዮጵያ ላይ የሰላም ብርሃን የነጻነት ብርሃን የፈነጠቀ ዕለት ሁላችንም የምንተዛዘብበት ጊዜ ይመጣል ለማንኛውም 2016 ሰው በማንነቱ የማይሰደድበትና የማይገደልበት በሀገሩ በወንዙ ሰው በሰውነቱ ተከብሮና ታውቆ የሚኖርበት ሀገራችን ሰላም የሚሰፍንባት ሀገር እንድትሆንልን ከልብ እየተመኘን በድጋሚ ውድ አድማጮቻችንን መልካም 2016 ይሁንላችሁ እንላለን Ta-da, no, I am. ሃሎ ተናስተልኝ
እናስተልኝ አሁን እናስተልኝ
አቶ በላይ ሰላም ነው አማን ነው
አማን ነው ንጌታ እንዴት ናችሁ
ይመስገነው ለፈጣሪ ሁሉ ነገር ሰላም ነው እኛ ጋር ባለፈው ሳምንት ችግር ተፈጥሮብን በቴክኒክ ጉዳይ ፕሮብሌሙን ፕሮግራሙን ማስተላልፍ አልቻልንም ነበር አድማጮቻችንን በድጋሚ ቅርታ እንጠይቃለን ዛሬም በመጀመሪያ አካባቢ ትንሽ ችግር ነበር መሰለኝ የስቱዲዮ ችግር ነው የኛ አይደለም የቴክኒሽያኖቻችንም ችግር አይደለም ይሄን በግልጽ በኩራት መናገር እችላለሁ አቶ በላይ ዛሬ አጠር ያለ ውይይት ልናደርግ የፈለግነው የኢትዮጵያ ድምጽ ሬዲዮ ከእንግዲህ ካሁን ጀምሮ በየጊዜው የኢትዮጵያን የድርጅቶች ማለትም በቢዝነስ ዓለም ላይ ተማሩ ተላዩ ድርጅቶች ለህብረተሰቡ ለማስተዋወቅ እየደወልን ስለ ስራቸው ስለ ድርጅታቸው እንዲያስተዋውቁ እናደርጋለን ብለናል አብሮ ማደግ ኢትዮጵያኖች እየተረዳዱ ስበርሳቸው ማደጋቸው ለኛ ትልቅ እንትናለው ትርጉማለው በዚህም የተነሳ በዛሬው ለት ስለ አዲስ የመንጃ ፈቃድ እስቲ ከስሙ እንነሳ አዲስ የመንጃ ፈቃድ የተባለው ለምንድን ነው አቶ በላይ
ጥሩ በመጀመሪያ የኢትዮጵያ ሬዲዮ ለዚህ ዝግጅት ስለጋበዘኝ አስቀድሜ በጣም አመሰግናለሁ እና ጥሩ ልጃ ነው እና የትምህርት ቤቱ ስም መነሻ አንደኛ የሀገራችንንም ስም ለማንሳት ብዙ አማራጭ ነበረ ግን ስሙ ራሱ ከኛ ሀገር ጋር የሚሄድ ስለሆነ አዲስ ወር ስኩላ ተብሎ የተሰየመ ነው አዲስ ትራፊክ ስኩላ አዲስ ወር ስኩላ የተለያየ ነገር ነው ግን ሴንስ ካውንስል ተረጎም ትክክል መሆን ያለበት ሾር ስኩላ ነው በሚል ነገር ያው ናሽናል ከዚህ ሀገር ጋር እንዲሄድ ተብሎ አዲስ ሾር ስኩላ ተብሎ ተሰይሟል ያ ማለት አዲስ የትራፊክ ትምህርት ቤት ወደ አማርኛ ሲተረጎም ትንሽ ግራ ሊያጋባ ይችላል ግን ይሄ ተመርጦ ነው የተደረገው
ኦኬ እንደዚህ ማለት ይቻላል አዲስ የሚለው የኢትዮጵያን ዋና ከተማ አዲስ አበባንም በመጠኑ ይጠቅሳል በዚህ ላይ ደግሞ አዲስ ነው ሾር ስኩላው በራስ ቋንቋ መማር ይቻላል መሰለኝ እርግጥ ነው
ትክክል አዎ አዲስ የሚለው አዲስ አበባ ከማለት እንደዛ ለማለት ነው ትክክል
እና በዚህ ላይ ደግሞ አዲስ ነው አዲስ እስቲ የሆነበት አንዱ ምክንያት ምንድን ነው በቋንቋ ታስተምራላችሁ ነው ወይስ ምንድን ነው በራሱ ቋንቋ
ወደ እዚህ ነገር በመጀመሪያ ለምን ገባህ ለምን ይሄ ትምህርት ቤት እንደዚህ ልታደርግ ቻልክ የሚለው ነገር ሲነሳ እኔ ኦልሞስት ለአስር ዓመት በኮንሰልት ደረጃ ኮንሱልት ማለት ለሌላ ትምህርት ቤት ሰርቪስ በማድረግ በየትምህርት ቤቱ በመስራት የሚሰራ ነገር ማለት ነው እንጂ የግሌ ነገር የግሌ ስራ አይደለም ያንን ሳድርግ ያየሁትን ብዙ ነገሮች አየሁኝ ምክንያቱም እዚህ ሀገር እንደምታውቁት የአብዛኛው የአረቦች ትምህርት ቤት ነው ምክንያቱም ስዊድሽ ይሄ ከሰዎች ጋር ከግለሰብ ጋር የሚያገናኝ ስራ ያስወግዳል ታክሲውን ብታዩት አውቶቡስ መንዳት ሌላውን በሙሉ ይሄ ደግሞ በጣም ፕራይቬሲ ያለው ነገር ስለሆነ የውጭ ሀገር ሰው ነው የሚሰራው እና አረቦቹ የሚያደርጉትን ነገር በማየት የሚሰራውን ስራ እነሱን ለወገናቸው የሚረዱትና የሚያደርጉትን በማየት ከዛ ተነስቼ በ2020 ይህን ትምህርት ቤት ወርባጅ ሴንትሩ ጀመርን ማለት ነው ይህን ስንጀምር እንግዲህ መጀመሪያ አነሳሳይ ኢትዮጵያኖች እኔ በኮንሱልት በምሰራበት ጊዜ አንደኛ የቋንቋ ችግር አለባቸው ማለት አብዛኛው የእውነት ለመናገር ሁለተኛ እንደገና ደግሞ እነሱን ለመጠቀም ብቻ የሚያደርጉትን እንትን በጣም ያበሳጨኝ ጀመር እና ይህንን ለምን ለወገኔ አረዳም በሚል ሪዝነብል በሆነ ዋጋ ሪዝነብል በሆነ ነገር ለእነሱም ትክክለኛ ኢንፎርሜሽን በመስጠት ይህን ነገር ለመጀመር አነሳሳኝ ማለት ነው
ከሁሉ በላይ ቀጥል
በመጀመሪያ መታወቅ ያለበት ቋንቋና እንግዲህ የሬዲዮ የኮሚኒቲው ሰርቪስ ከሆነ የሚሰጥ እስከሆነ ድረስ ቋንቋና ሾር ኩርት የህይወታቸው መግቢያ ነው አህመድ ማንኛውም ኢትዮጵያ ይህንን የሚሰማ ሰው ሾር ኩርትና ቋንቋው መቻል ትልቁ ግብአት ነው ያንን ከቻሉ ህይወታቸውን የመቀየር እንትኑ ብዙ ነገር ነው ከቤተሰብ ጀምሮ ለስራም ሆነ አማራጭ የሌለው ነገር ነው ግን ይሄ ኮንሱልት በምሰራበት ጊዜ የነሱን የመንጃ ቻንስ እያለ እንዴት ኮንሱም እንደሚያደርጉ ያንን በማየት በጣም ያበሳጨኝ ጀመር አሁን ታዲያ ይሄን ከጀመርኩኝ በኋላ በሪዝነብል በሆነ ዋጋ ይሄንን እስቲ ኢትዮጵያኖች ልርዳ በሚል ነገር ያነሳሳይ ነገር ነው ይሄ ነው ትልቁ ጉዳይ እና ይሄ ነው
በጣም በጣም የሚመሰገን ነው። ምክንያቱም እኛም አሁን እንደሚገባን ስንሰማለን አንዳንድ ጊዜ በአብዛኛው ኢትዮጵያዊው የውጭ ሀገር ዜጋው በተለይ ኢትዮጵያዊው የሚሰራበት አካባቢ ይሄ ሰርቪስ ነው ሄምሸንስት ኦል ዘ ዶምሴም ወዘተ የሚባሉት ናቸው። እዛ ደግሞ ከጥቂት ጊዜ በኋላ የሥራ መቅጠሪያው እንደሰማነው ከሆነ ከመንግስት ፖሊሲ የሥራ መቅጠሪያው አንዱ ወደፊት የመንጃ ፈቃድ መኖር መቻል አለበት የሚል እንደሚመጣ አንዳንድ ምልክቶች ያሳዩን ነው። ስለዚህ ኢትዮጵያዊው ዝም ብዬ የምንድነው አሮጊት ቤት ወይንም ሽማግሌ ቤት ወይንም ምናምን ዝም ብዬ ሄጄ ተቀጥሬ በጉልበት እሰራለሁ የሚለው ወደፊት ቦታ አይኖረውም። ቋንቋው ሁለተኛው ደግሞ ቋንቋና አንደኛው ቋንቋና ሁለተኛ መንጃ ፈቃድ የሚሆንበት ጊዜ እየመጣ ነው፣ በቅርብ እየመጣ ነውና ለዚህ በጣም አስፈልጊ ነው። በነገራችን ላይ የመንጃ ፈቃድ ለማውጣት ስዊድን ውስጥ በጣም ከባድ ነው። አሜሪካን ውስጥ ዝም ብሎ ቀልድ ነው ከስዊድን ጋር ሲያያዝ። ለምንድን ነው ከባድ የሆነው?
ከባድ የሆነበት ምክንያት አመድ ይሄ በተለይ በስዊድን ከባድ የሆነ ሰው አላማው የስዊድን ወይም ትራንስፖርት ሲርስ ወይም የመንግስት በህግ የተላለፈ ነው። ፓርላማው ተወያይቶ ያስተላለፈው ሪስክ ኦት ቢልዲንግ የሚሉት አለ፣ ከዛ ሀልክባን አለ፣ ከዛ ቀጥሎ ነገር ነው። አላማ ምን መሰለ የሚጨምረው ሰው መሞት የለበትም በትራፊክ አደጋ በሹፌሩ ስህተት መምጣት የለበትም የሚል እምነት አላቸው። ከዛ ውሳኔ ላይ ደረሱ። በዚህም አነሰም በዛም ሰክሰስፉል ሆነዋል። ማለት በአመት የሚሞተው ሰው አመድ ብነግርህ 150-160 ሰው ነው። ይሄውም በምን የተነሳ ነው? በድረግ፣ በአልኮል፣ በድካም፣ በእነኚህ ሶስት ነው እንጂ ሌላ ምክንያት የሚሞት ሰው የለም። የመንገዱ ጥራት፣ የመኪናው ጥራት፣ ሁሉ ነገር ተጨምሮ ሰው አይሞትም። ግን እንደዛም ሆኖ ይህን ያህል ሰው ይሞታል እየቀነሰ ኖል ቪዥን ሰው መሞት የለበትም የሚል እንትን ውሳኔ ላይ ደርሰዋል። ግን አሁንም አነሰም በዛም በጥሩ እድገት ላይ ነው ያሉት። ይህ በዚህ የተነሳ እንደ አሜሪካ ወደፊት ወደኋላ ንዳ እዛ $25 ትከፍላለ መንጃ ፍቃድ ይሰጧል። ይሄ ግን አይደለም። በዚህ ምክንያት ሰክሰስፉል ናቸው። አመድ ሰው አይሞትም እዚህ ሀገር በሹፌሩ ምክንያት የሚሞት ነገሮች ነው።
እንዳውም ከባድ ከመሆኑ የተነሳ ፊት አሁን አላውቅም እንዴት እንደሆነ አላውቅም፣ ብዙ ኢትዮጵያኖች እዚህ ሞክረው ስቶክሆልም ውስጥ ሞክረው ሲያቀተዋቸው ወደ ገጠር ለ15 ቀን ይሄዱና ገጠር 15 ቀን ተቀምጠው ቀለል ይላል ይላሉ። እዛ ከፍለው ስንት ሺህ ከፍለው እዛ እንደገና ተፈትነው ይመጡ ነበር። ይሄን ሁሉ አውቃለሁ። ስለዚህ አንደኛው ከባዱ እንግዲህ እኔ እንደገባኝ ከሆነ ቋንቋው ራሱ በደንብ መረዳት ያስፈልጋል። የሚጻፈውን በስዊድንኛ ወይም በእንግሊዝኛ ቢሆን ኦፍኮርስ እንግሊዝኛ የሚያቅም ሊኖር ይችላል፣ ስዊድንኛ የሚያቅም ሊሆን ይችላል። ግን አንድን ነገር በደንብ ካልተረዱት የሚፈለገው ምን ለማለት እንደሆነ በደንብ አንድ ሰው ካልተረዳ ትንሽ ቋንቋውን መቻሉ አወዛጋቢ ነገሮች ሲነሱ የትኛውኑ ትክክል የሚለው ላይ ችግር ይፈጥራል። ስለዚህ በእኔ እምነት በቋንቋችሁ በቋንቋው ኢትዮጵያዊን የምታስተምሩ ከሆነ በጣም 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 የሚደነቅ ትልቅ እርዳታ ነው የምታደርጉት። በቋንቋ ማስተማራችሁ ይቀላቸዋል ብዬ ነው የምገምተው። ሁለተኛ ደግሞ መንጃ ፈቃድ መያዝ ወደፊት ለምሳሌ አሜሪካን ውስጥ እኔ እስከማውቀው ድረስ ሰው ለስራ ለመቀጠር ሲሄድ አይዲ ካርድ ወይም ፓስ አይደለም የሚጠይቁት እስከማውቀው ድረስ መንጃ ፈቃድ አለሁ ነው የሚሉት። ምክንያቱም ኖርማል ነው። እዚህም ወደፊት እንደሱ የሚሆንበት ደረጃ ስለመጣ እየመጣ ስለሆነ አይ ቲንክ ኢትዮጵያኖች ይህንን እድል መጠቀም ይኖርባቸዋል። በዋጋ ውስጥ በኩል እንዴት ነው? ተመጣጣኝ ነው ስትል የሰማው መስሎኛል።
እሱ ጋር ከመሄድ በፊት ይሄ እንትን ምንድን ነው ለማለት የፈለኩት ይሄ እዚህ የቋንቋ ሁኔታ በሚመለከት የጠቀስከው ነገር አለ። ብዙ ኢትዮጵያኖች ኢትዮጵያ ነርተናል በብዙ በመኪና መንዳት ነው ያደግኩት የሚሉት ነገር
አይሰራም። እሱ እሺ ቀጥል።
ስታስረዳቸው ለመቀበል ያስቸግራል። አመ እኔ ከገጠመኝ ከዚህ ስራ ጋር ያጋጠመኝ ነገር ቢኖር እነሱም ችግር ነው። ኢትዮጵያኖች በጣም ይጠራጠራሉ። እኔ ደግሞ የምናገረው ግልጽ ነው። ምንም እንትን እኔ ለመጠቀም ሳይሆን እነሱን ለመርዳት ነው፣ ሪሊ የእውነት ለመናገር እና ሪዝነብል ዋጋ ነው የምናስከፍለው። በቋንቋም በኩል ደግሞ የተሟላ የቋንቋ ችግር ካለባቸው ልንረዳቸው በአማርኛ ቋንቋ ተዘጋጅተናል። አንደኛ ቲዎሪው በስዌንስካ ነው እንጂ በአማርኛ አልተዘጋጀም። ይሄን አህለስ በያለ ያንን ልናረግ አልቻልንም። ምክንያቱም ለምን እንደሆነ እኔ አቀዋለሁ። ያለው አማራጭ ባሁን ጊዜ ሊሰራ የሚችል አስተማሪ ጎበዝ እኛ ቋንቋ ቁጭ ብሎ ያሉበት ቦታ ወይም ዲል አርገው የሚከፍሉትንም ሆነ እንዴት እንትን ከሱ ጋር በግል ሊነጋገሩ ይችላሉ። እስከ መጨረሻ ሊረዳቸው ይችላል። ሰውየው ምንድነው ሂዝ ፔዳጎግ የሌላ የኖርማል ትራፊክ ትምህርት እንትን ምንድነው ትምህርት ቤት የሚያስተምር ሰው ነው። ተርጉሟል፣ ብዙም እየተረጎመ ነው። ጎበዝ ሰው ነው። ግን
ሀሎ፣ ይቆራረጣል ድምፅ ይቆራረጣል።
አሁንስ?
አሁን ደህና ነው። እስቲ ቀጥል።
ራቅ ብዬ ስላወራ ነው
ይቆራረጣል። እሺ፣
ኦኬ። መንዳቱን ምንድነው በአማርኛ ነው የምናስተምረው።
በጣም ጥሩ ነው።
እና ያ ችግር የለም። ሌላ አረብኛ የሚናገር አለ፣ ሁለት አማርኛ የምናገር ሴትም አረብኛ የምትናገራለች። እስካሁን እንግዲህ እንትን የለ በዚህ አገር በዚህ ስቶክሆልም ለማለት ይቻላል። ያን አንድ ትምህርት ቤት አለ። በጣም ትምህርት ቤት ይሄ መከፈቱ እኔ ኢትዮጵያኖች በጣም ይጠቀሙበታል ብገምቼ ነበር፣ ግን እንደገመትኩት አይደለም። እውነት ለመናገር
አንዳንድ ጊዜ ሊወስድ ይችላል። በትዕግስት ትንሽ መጠበቅ ነው። ኢትዮጵያዊውም ደግሞ እንዳልከው ተጠራጣሪ ነው፣ ወዘተ ወዘተ። ግን ቅድም ያነሳኸውን ይሄ እኔ እኮ ኢትዮጵያ ውስጥ እየነዳሁ የኖርኩ ነኝ በልጅነት የጀመረ መንዳ እሱ አይሰራም እዚህ ሀገር። አንድ ታሪክ እኔ ያጫወተኛል። ሰውየው ፕሮፌሽናል ኢትዮጵያ ይሰራ ነበረ። ፕሮፌሽናል ማለት የጭነት መኪና፣ ታክሲ ወዘተ ፕሮፌሽናል ነው። እና እዚህ መጥቶ መንጃ ፈቃድ ለማውጣት የዚህን ሀገር ትምህርት ቤት ሄደ። ትምህርት ቤት ሲሄድ ነገራቸው፣ እኔ መንዳት እችላለሁ አያስፈልገኝ ምናምን አለ። ኦኬ አሉና አስተማሪውና እሱ ሊያየው መኪና ውስጥ ገቡ። ያው እንግዲህ ኢትዮጵያ ውስጥ በብዛት እንግዲህ ምንድን ነው ሰው እጁን መስኮት ላይ ያወጣና ይሄ እየዘነጡ መንዳት አለ አይደለም። መቻሉን ለማሳየት እጁን መስኮት ላይ ሲያደርግ ምን አለው? በልበልበል በቃኛ ነው። ሞተርም እንዲያስነሳ አልፈቀደለትም። ህግ ማክበር አለብህ። መስታወቱን ማስተካከል፣ ግራ ቀኝ ማየት። መንዳት ብቻ አይደለም እዚህ ሀገር። ለዚህ ነው ኢትዮጵያ ውስጥ ብዙ ጊዜ ሰው የሚያልቀው። ቤንዚን መስጠት፣ ማርሽ መቀየር ከቻለ መሪ መጨበጥ ከቻለ ነድቻለሁ ነው የሚለው። እዚህ ሀገር በጣም ብዙ ጣጣ ነው ያለው። መንጃ ፍቃድ ለዚህ ነው ከባድ የሆነው። ወደፊት ደግሞ መንጃ ፍቃድ ማውጣት የግዴታ አስፈላጊ የሚሆንበት ሁኔታ ስላለ አይ ቲንክ ኢትዮጵያኖች ይሄን ነገር ከልባቸው ሲሪየስ ሊመውሰድ አለባቸው። ቅድም ስለ አስተማሪዎች ስትናገር ነበር። አማርኛ የሚናገር ከአንተ ሌላ አስተማሪ አለ? አንተ
አለ?
በጣም አሪፍ።
ሁለት አማርኛ አስተማሪ አለን። እኔ ያለው
በጣም አሪፍ ነው።
ሌላው ልናገር የፈለግኩት ቋንቋን በሚመለከት ሲሪየስሊ የሚረዳ ሰው አለ። ችግሩ እዛ ላይ ነው። መንዳት ብቻ ሳይሆን ሰው እንዴት ነው የሚነዳው በሚለው ላይ ጥሩ በሆነ እናስተምራለን። ይሄን ነው ልል የምችለው። ስለዚህ ኢትዮጵያኖች ይህንን እድል ቢጠቀሙበት ጥሩ ነው እና አሁን ከጀመረን አመት ሆነናል።
የት አካባቢ ነው ያላችሁት?
ቦርባር ሴንትሩ ነው አመጣው። ቦርባር ሴንትሩ።
በጣም አመሰግናለሁ አቶ በላይ። በጣም ደስ የሚል ነው። ኢትዮጵያኖች መንጃ ፈቃዳችሁን እንግዲህ በራሳችሁ ቋንቋ እየተማራችሁ በአጭር ጊዜ ውስጥ ሰው ሊረዳው በሚችለው በራሳችሁ ቋንቋ ኢትዮጵያኖች ሊረዱት በሚችሉት በራሳቸው ቋንቋ በአማርኛ እየተማራችሁ በአጭር ጊዜ ውስጥ መንጃ ፈቃድ በእንግሊዝኛ መንጃ ፈቃዳችሁን ማውጣቱ ከጉዳቱ ከሚወጣው ወጪ ይልቅ ጥቅሙ ትልቅ ስለሆነ ወደፊት ደግሞ መንጃ ፍቃድ የሚያስፈልግበት ሁኔታ እየመጣ ስለሆነ የኢትዮጵያ ድምፅ ሬዲዮ ኢትዮጵያኖችን በዚህ ነገር በርቱበት ይላል። መንጃ ፍቃዳችሁን አውጡ። በጣም እናመሰግናለን።
አንድ ነገር
ፈተናው እንዴት ነው? አድማጭ አንድ ጠየቀኝ። ፈተናው እንዴት ነው? ፈተናው
የሚካሄደው እንግዲህ እዚህ ከተዘጋጀ በኋላ አንድ ሰው ችሎ የመጣ ሰው እኛ እንዴት እንደሚነዳ እናሳያለን። በራሳቸው በነዱት መኪና ሊፈተኑ ይችላሉ፣ ጎበዝ ከሆኑ። እዛ ደረጃ ለማድረስ እኛ ችግር ያለብን ትራንስፖርት ክራብ አለው። በጣም ሀይ የሆነ ክራብ በእኛ ላይ በትራፊክ ትምህርት ቤት ተማሪውም እንዲሁ ዝም ብለን አንልክም። ጎበዝ ከሆነ በኋላ ያልፋል ብለን ስንልካ እንልካለን። ምክንም ትንሽ ስህተት ሊኖር ይችላል፣ ከዛ ይፈተናል ያልፋል። ግን ከዛ በፊት መንዳት አለበት። ያ ነው ችግራችን። ኢትዮጵያውን ኮንቪንስ ለማድረግ ችግር አለ። መተማመን እኛ እንዴት ነው ፖስ እንዲያደርገው የምናደርግ ይመስላችኋል? የመጨረሻ ልናገር የምፈልግ ፕሪስ ጋራንቲ የሚሉት ነገር አለ እኛ ጋር። ያን ፕሪንስፕል አለ። ፕሪስ ጋራንቲ ማለት ምን መሰለህ አህመድ? ከዚህ ዋጋ ያን የምትገኙ ከሆነ በዛ ልክ እንደምንሄድ ቃል እገባለሁ።
ኦኬ።
ማለት
ገባ።
አሁን አንድ ሰው እቃ ይገዛል፣ በዛ ዋጋ ሌላ ቦታ ካገኘ ወይም ከዛ ካነሰ በዛ እንደምንሄድ ቃል እንገባለን። ይሄ የኛ ኮስት የኛ ዋጋ ከሌላው ከዚህ ከሶኮልም ካለው በሙሉ የወረደ ነው። ይሄን እየታወቀ ነው።
በጣም አንድ የመጨረሻ ጥያቄ አንድ ልወርውርልህና እንለያይ። ፈተናውን እናንተ በአማርኛ ታስተምራላችሁ? ፈተናው ግን በአማርኛ አለ እንዴ? የለም ለጊዜው
አለ። እዛ ደረጃ መድረስ የለባቸውም። አንድ ሰው ስፊንክስ ካሁን ያ አስተማሪው ይረዳቸዋል።
ኦኬ።
አይ ቲንክ ብዙ የት እሱ ላይ ከመጡ በኋላ ቴሌፎን አለ፣ ቡክ እያደረጉ እየደወሉ እኔ ጋር ለመነጋገር ወይናን ፕላን ለማድረግ ሀብቱ መምጣት አለባቸው። ከእኔ ጋር ዲስከስ እናደርጋለን፣ ከሌላው ጓደኛ ጋር ዲስከስ አድርገን ፕላን እናደርግላቸዋለን። በዛ አይነት ነው ሊሆን የሚችለው። ስለ ፈተናው እንነጋገራለን። አንደኛ በትርጉም መሆኑ ጊዜ ይፈጃል እና በስፔንስ ጋርም ሆነ በእንግሊዝኛ ሊያልፉ የሚችሉበትን ሁኔታዎች ዲስከስ እናደርጋለን። ያልፋሉ ብዬ ነው የምገምተው። ሲሪየስ ካይዙት እና ይሄ ነገር ኮስት እንደሚያደርግ ነገር ውስጥ ከመግባታቸው በፊት ኮስት እንደሚያደርግ ማወቅ አለባቸው። መንዳት ብቻ አይደለም ማለት ነው።
በጣም ጥሩ፣ በጣም ጥሩ። አቶ በላይ እጅግ በጣም እናመሰግናለን። እንግዲህ አድማጮቻችን፣ የኢትዮጵያውያኖችን የመንጃ ፈቃድ መያዝ ሁኔታ በተመለከተ በራሳችሁ ቋንቋ ተምራችሁ በአጭር ጊዜ ውስጥ እንድታልፉ የኢትዮጵያውያኖች ያሉበትን የምንድን ነው አዲስ ሸርኩርት ስኩላ በቮርበሪ ተከታተሉ እንላለን። በሚቀጥሉት ፕሮግራሞቻችን እንዲሁ የኢትዮጵያኖችን የንግድ ድርጅቶች፣ ሆቴል፣ ሬስቶራንት፣ ሁሉንም የሱቅ ሁሉንም በተቻለ መጠን ፍላጎት ያላቸውን ለማስተዋወቅ እንሞክራለን። ጤና ይስጥልኝ አቶ በላይ፣ እጅግ በጣም አመሰግናለሁ።
አመሰግናለሁ አህመድ፣ በጣም እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
የትብብር ጥሪ ከሞሮሽ ወገኔ በስዊድን። ሞሮሽ ወገኔ የአማራ ማህበር በስዊድን በደቡብ ወሎ ዞን ሐርቡ ከተማ ተፈናቅለው ከሚገኙ 215 ልጆች መካከል 46ቱን ልጆች ለመደጎም ተቀብሏል። እነዚህ ልጆች አንደኛ ከምዕራብ ወለጋ ዞን ጊምቢ ወረዳ ቶሌ ቀበሌ በሰኔ 11 2014 ዓ ም ሁለተኛ ከቄለም ወለጋ መቻራ ለምለም ቀበሌ መንደር 20 እና 21 በሰኔ 27 2014 ሶስተኛ ከምስራቅ ወለጋ ዞን ዲጋ ወረዳና ከምዕራብ ወለጋ ባቦ ገምቢል በማራነታቸው ተፈናቅለው በደቡብ ወሎ ዞን ሐርቡ ከተማ የሚገኙ አማራዎችና ወላጆቻቸውን በግድያ ያጡ ልጆች የሚኖሩት በጣም ባስከፊ ሁኔታ ነው። ምንም አይነት መንግስታዊና መንግስታዊ ያልሆኑ ተቋማት እየደገፏቸው ባለመሆኑ እነዚህን ወላጅ አልባ የሆኑ ልጆች ለአንድ ልጅ በወር 250 ክራውን በመርዳት በወላጅነት እንድትተባበሩን በትህትና እንጠይቃለን። በወላጅነት የሚወስድ ግለሰብም ሆነ ቤተሰብ ከተረጂው ልጅ ጋር በቀጥታ ግንኙነት ይኖረዋል። በሚቀጥለው የሬዲዮኑ ጊዜ ደግሞ በሰፊው ማብራሪያ እንሰጣለን። ከአክብሮ ሰላምታ ጋር ሞሮሽ ወገኔ ስዊድን። እንግዲህ ይህንን ማስታወቂያ ዛሬ አሰምተናችኋል፣ ከሞሮሽ ወገኔ በቀረበልን ምክንያት። በሚቀጥለው ሳምንት እነዚህን የሞሮሽ ወገኔ ተወካዮች በስዊድን አቅርበን እንዴት እንዳሰቡትና ፍላጎት ያለውም ሰው አንድ ህፃን ልጅ በወር 250 ክራውን እየረዳ ለማኖርና ለማስተማር ፍላጎት ያለው የሚመዘገብበት ሁኔታ እንፈጥራለን። እንግዲህ ለወገን መቆም ማለት አንዱ ይሄ ነው። አንድ እዚህ ያለ ኢትዮጵያዊ በወር 250 ክራውን ቢያወጣና አንድ ልጅ ህይወት ቢያድን ቢያስተምር ነፍስ ቢያድን ዝም ብሎ ከንፈር ከመምጠጥ አልፎ እርዳታ እንዲህ ትንሽ 250 ክራውን እንጃ ምናልባት በወር ውስጥ አንድ 5-6 ቢራ ቢጠጡበት እንደሆነ አላቅም። በዛ መትክ ግን አንድ የወገን ነፍስ ማዳን በጣም በጣም እጅግ በጣም በፈጣሪ ስም የሚያስመሰግን የሚያስከብር ስለሆነ ያንን እንግዲህ በሚቀጥለው ሳምንት እንድትተባበሩ አድማጮቻችን የኢትዮጵያ ድምፅ ሬዲዮ በቀጥታ ይለምናል። ከወገን ለወገን መለመን ነውር አይደለም እና ይኸው ነው። በሚቀጥለው ሳምንት ዘንላችሁ እንቀርባለን።
ነኛ ሆኖ የሰነበተ ስም ነው። የአብርሃም ዝና የናኘው በአሜሪካ ውጭ ጉዳይ መስሪያ ቤት ውስጥ ተቀጥሮ የሚሰራ ባለሙያ ሆኖ ለብልጽግናው መንግስት ሲሰልል ተያዘ በመባሉ ነው። የአዲስ አበባ አገዛዝ የራሱን ዜጎች መከታተልና አከታትሎ መግደል አልበቃ ብሎት እስከ የአሜሪካ ውጭ ጉዳይ መስሪያ ቤት ድረስ ሲሰልል መያዙ ያናደዳቸው የሚመስሉት የአሜሪካ ጋዜጦች ነገሩን በብስጭት ጽፈውታል። ለወትሮው ጠቅላይ ሚኒስትር አብይ የሚታወቁት ለአሜሪካ እሰልላለሁ ሲሉ እንጂ አሜሪካን እሰልላለሁ ሲሉ አይደለም። የነ ሲአይኤን አገር የነ ኤፍቢአይን አገር ሊሰልል የተመደበው ትውልደ ኢትዮጵያዊ ተማርኳል። ከኢትዮጵያና አካባቢው እየሰለልኩ ለአሜሪካ የደህንነት ተቋማት መረጃ ቀብል ነበር ያሉትን ሐሳብ ተዛስ ብሏል። ይህንኑ ቃላቸውን የተናገሩት ለሌላኛው የአሜሪካ ሚዲያ ለዘ ኒውዮርከር ነው። ጆን ሊያንደርሰን ከአሜሪካ ድረስ የተጠራው በጠቅላይ ሚኒስትሩ ጋባዥነት ስለሳቸው በጎ በጎን እንዲያወራ ታስቦ ነበር። ጋዜጠኛው ካለው ተጽዕኖ ፈጣሪነት አንጻርም የአሜሪካን ፖሊሲ አውጪዎችንና የስቴት ዲፓርትመንቱን ሰዎች የሚያሳምን ምልከታ ይዞ እንዲመለስ ታስቦ ነበር። ከዚያም በአዲስ አበባ መንገዶች ላይ እየነዱ እስከ አዋሽ ድረስም እያወረዱ ቢታይልኝ ያሉትን ሁሉ እያስጎበኙ ለገጽታቸው ግንባታ ይሆናል ያሉትን ምስጢር ሁሉ ይነግሩት ጀመር። ነገሩ ግን እንደታሰበው አልሆነም። ጋዜጠኛው ከጠቅላይ ሚኒስትሩ ያገኘውን መረጃ ይዞ የተመለሰው ወደ ዋይት ሀውስ ወይም ወደ ስቴት ዲፓርትመንት ሳይሆን ወደ መስሪያ ቤቱ ነው። ከዚያም ብዙ ምስጢሮችን የተሰደሩበትን ረጅሙን ጽሑፉን በመጽሔቱ ላይ አስነበበው። ሹፌራችን ጠቅላይ ሚኒስትር አብይ አህመድ ሲሆኑ በአዲስ አበባና አካባቢዋ እያዘዋወሩኝ ነው። እንድጎበኝላቸው የፈለጉት የገነቧቸውን ፓርኮችና መናፈሻዎች ነው። አንዳንዶቹ ገና አላለቁም። የአርቲፊሻል ኢንቴሊጀንስና ሌሎች መስሪያ ቤቶችን አስጎበኙኛል። በእንጦጦ ጉብኝታችን ወቅት 18 ቢሊዮን ችግኝ ተክያለሁ አሉና ፎከሩብኝ። ከዚያም ቀጠል አድርገው በሚቀጥሉ 5 ዓመት ውስጥ እኛ የሰራነውን ስራ ዓለም እውቅና ካልሰጠ በእውነት እኔ ወንድማቸው አይደለሁም በማለትም ተናገሩኝ። የ47 ዓመቱ አብይ አህመድ ሳገኛቸው በወርቅ ቅብ የተለበጠ መነጽር አድርገዋል። ካኪ ሱሪና ለዚህ የሚስማማ ጫማ አድርገው ሲታዩ የሪል ስቴት ሽያጭ ላይ የተሰማራ ደላላ ይመስሉ ነበር። ብዙ ያወራሉ፣ ያሳዩኛል፣ ያስጎበኙኛል። እንዴት ነው ወደድከው ወዘተ ይሉኛል። አብይ አፋውተህ ወድጄዋለሁ ድንቅ ነው እንድትላቸው ይፈልጋሉ። በአንዱ መጽሐፋቸው ላይ የሰው ልጅ ህልውና ፍላጎቶች አሉት፣ እነዚህም ከጅምላ ግድያ የመንጻት በጦርነት ያለመኖር ናቸው ብለው ነበር። የኖቤል ሽልማታቸውን ሲቀበሉም ቅዱስ ቁርአንንና መጽሐፍ ቅዱስን ጠቅሰው ስለ እርቅና ፍቅር ሰብከው ነበር።
Before we can harvest peace dividends, we must plant.
የሰላም አዝመራ ከማጨዳችን በፊት የፍቅር የይቅርታና የእርቅ ዘር በህዝባችን ውስጥ መዝራት አለብን። የጸብና የጥላቻን ያለመግባባትን አረም ነቅለን ለመጣል በክፉ በደግም ጊዜ መትጋት ይኖርብናል። ጋዜጠኛ ሊ አንደርሰን ይህንን የጠቅላይ ሚኒስትሩን የኖቤል ሽልማት መቀበያ ንግግር ጠቅሶ እንዲህ ይቀጥላል። ጠቅላይ ሚኒስትሩ በኖሮ የተናገሩት እርቅ በአገራቸው አልሰፈነም። የሰላም ሎሬት በተባሉ በ11ኛው ወር ሰራዊታቸውን ወደ ትግራይ አዝምተው ቅልጥ ያለ ጦርነት ውስጥ ገቡ። በሚሊዮኖች የሚቆጠረውን የትግራይ ህዝብም ለረሃብ ዳረጉት። ይህ ቀውስ የዓለም አቀፍ ትኩረትን ስቧል። በእርግጥ በእሳቸው ላይ የሚሰነዘሩ ትችቶች የብሔር ግጭትን ጭምር ያዋለዱ በመሆናቸው የኖቤል ሽልማታቸው ሊነጠቅ ይገባል እስከ ማለት ደርሰው ነበር። በፍጹም ግን በአገራቸው ስላለው ጦርነትና ኢትዮጵያን ስላጥለቀለቀው ቀውስ መናገር አይወዱም። መኪናቸው ውስጥ ተቀምጠው ሳያቸው አንዳች ኮሽታ የማይሰማበትን አገር የሚመሩ መስለው ታዩኝ። ስለ ጠቅላይ ሚኒስትርነታቸው እንዲህ አሉኝ። ከ30 ዓመታት በፊት ለሁሉም ጓደኞቼ ጠቅላይ ሚኒስትር እንደመሆን ነግሬያቸው ነበር። ሁሉም ግን እንደ ቀልድ ነበር የሚያዩት። ይህንን ለጋዜጠኛው የነገሩትን ለኢትዮጵያ ህዝብም ተናግረውት ነበር።
በእኔ አቅራቢያ እኔ አካባቢ 5 ቀን 10 ቀን አብሮኝ ሰርቶ ቆይቶ ጠቅላይ ሚኒስትር ለመሆን እንደምሰራ የማያቅ ሰው አልነበረም።
ጠቅላይ ሚኒስትር አብይ እንዲህ አሉኝ። ልክ ጠቅላይ ሚኒስትር እንደሆንኩ ከኤርትራ ጋር እርቅ አወረዱ። ከዚያ የውጭ ጉዳይ ሚኒስትሬን የኖቤል ሽልማት የማገኝ አይመስልህም ብዬ ጠየቅኩት። እሱም ቃልህን ጠብቀህ ሁሉንም ነገር አሳክተሃል፣ ስለ ኖቤሉ ግን እርግጠኛ አይደለሁም አለኝ። በኋላ ግን ያው ተሸለምኩ ብለው በሞቅታ ቀጠሉ። ግን እሳቸው ይህንን በሚሉበት ወቅት አገር አንቀጥቅጥ ጦርነት በትግራይ እያካሄዱ ነበር። እሳቸው በ3 ሳምንታት ውስጥ ጦርነቱን ጨረስኩ ብለውት ነበር። እንዲያም ሆኖ አብይ ብቻቸውን አልተዋጉም። ህወሓትን ለመውጋት ከኤርትራ ጋር ሰይጣናዊ ውል አስረው ተሰልፈዋል። በእርግጥም ከምድራችን አምባገነኖች አንዱ ከሆነውና ብዙ ጦር ካለው የኤርትራ መንግስት ጋር ለመቀናጀት ሰይጣናዊ ውል ማድረግን ይጠይቃል። እነዚህ ኃይሎች በትግራይ በነበራቸው ቆይታ የከፉ የሰብአዊ መብት ጥሰቶችን ፈጽመዋል። ይህንን የሚያሳዩ የቪዲዮ ማስረጃዎችም አሉ። አብይ ግን ይህንንም ይክዳሉ። ሌላው ቀርቶ የኤርትራን ሰራዊት መግባት ያመኑት ከአምስት ወራት በኋላ መጋቢት 14 2013 ዓመተ ምህረት ነው። አብይ ወደ ኢዮቤልዩ ቤተ መንግስት ይዘውኝ ወርደውም ነበር። አብይ አንዱን መሳቢያ ከፈቱና ሳህን ሰጡኝ። ፊታቸው በደስታና በፈገግታ ሞልቶ ተመልከት እዚህ ሁሉ ነገር ወርቅ ነው አሉኝ። አብይ መኪናው ላይ ባንዲራውን ያዘውን አንበሳ ያለበትን የዘውድ ማህተም ተለጥፎ አገኙ። አየው ሁሉም ነገር አርማ አለው አሉኝ። በመገረም ስሜት ጠቅላይ ሚኒስትሩ አጼ ኃይለ ሥላሴን የኢትዮጵያ ታላቅነት ምልክት አድርገው የሚመለከቷቸው ይመስለኛል። እንዳስተዋልኩት አብይ የቀደሙት ንጉሶች ወራሽ ነኝ ብለው ያስባሉ። ለአመታት የአጼ ኃይለ ሥላሴ ግቢ ዝግ ነበር። ራሳቸው አዲስ ቤተ መንግስት በየካ ተራራ ላይ ያስገነቡ ያሉት ጠቅላይ ሚኒስትሩ የአጼ ምኒልክን ቤተ መንግስት የእንሰሳት ግቢ አድርገውታል። ስሙንም የአንድነት ፓርክ ብለው ቀይረውታል። ይህንን ግቢ ተተው ወደ አዲሱ ቤተ መንግስታቸው እንደሚሄዱና ይሄኛው ቤተ መንግስትም ለጎብኚዎች ክፍት እንደሚሆን ነግረውኛል እያለ ሊ አንደርሰን ይቀጥላል። የታችኛውን ቤተ መንግስት እድሳት በተመለከተ እኔ ለዚህ ግንባታ ጣሊያኖችን ነው የማስገባው፣ ቻይናዎቹን አልሰጣቸውም፣ ምክንያቴ ይገባሃል አሉ። ለሄድ ስል አብይ ተመቸህ፣ ደስ አለህ፣ ወደድከው ሲሉ ጠየቁኝ። በአሁንታ ከመለስኩላቸው በኋላ እንግዲያውስ እንሂድ አሉኝ። አብይ ለጋዜጠኛ መግለጫ መስጠት አይወዱም። ሰራኋቸው የሚሏቸውን ፕሮጀክቶች እያዞሩ ማስጎብኘት ግን አይሰለቻቸውም። እሳቸው እኔን እንዲያስጎበኙ የመደቡልኝ ሰዎች ስለ ጠቅላይ ሚኒስትሩ ታላቅነትና አቅም ሲነግሩ ድካም አይታይባቸውም ነበር። ጠቅላይ ሚኒስትሩ ስልጣኑን እንዴት ማጠናከር እንዳለበት በደንብ ያውቃል፣ ግን የአንድ ወር ዕድሜ ያለው የሥራ ዕቅድ ማቅረብ አይችልም ብለው መለሱልኝ። ከጠቅላይ ሚኒስትሩ አማካሪዎች አንዱን አግኝቼው ስለ አለቃው እንዲህ አለኝ። አንዳንዴ በአገሪቱ ውስጥ ስንት አንገብጋቢ ችግር እያለ በአበባ ተከላ ላይ ጊዜያቸውን ሲያጠፉ ስናይ እንሳቀቃለን። ልንነግረው ስንሞክር ለቀጣዩ ትውልድ ነው ይሉናል። ለምን በችግሮቻችን ላይ ብቻ እናተኩራለን? ከጦርነት ውጭ የሆነ ነገር እንዳለን ማሳየት ይጠበቅብናል ሲሉ ይገስጹናል። ከአብይ በፊት የነበረው መንግስት በገጠር ልማት ያምናል። ትላልቅ የግብርና ስራዎች፣ መስኖ፣ የኢንዱስትሪ ግንባታዎች ላይ የሚያተኩር ነበር። የእሳቸው ትኩረት ከተሞች ላይ የሚሰሩ ስራዎች ናቸው። እነዚህን በማድረግ የወጣቶችን ቀልብ ስባለሁ ብለው ያስባሉ። አብይም ሆኑ በገንዘብ የሚደግፏቸው አረቦቹ ስለ ሰው ግድ የላቸውም። በአንድ ረዥም የምግብ ጠረጴዛ ዙሪያ ለእራት ተቀመጥን። እየተናገሩ ያሉት ኢትዮጵያ ለወዳጆቿ እንዴት ያለች አጋር እንደሆነች ነው። እኛ የምዕራባውያንን ጦርነት ልንዋጋላቸው እንችላለን። አውቃለሁ ምዕራባውያን በሚያጋጥሟቸው ውጊያዎች ላይ ልጆቻቸውን ማሰለፍ አይፈልጉም፣ ኢትዮጵያውያን ጥሩ ተዋጊዎች ናቸው ብለው ሲናገሩ እኔም ሆንኩ አረቦቹ በዝምታ እያዳመጥናቸው ነበር። በሌላ ቀን ደግሞ አሜሪካን እንደማፈቅራት ታውቃለህ አሉኝ። የምሮትን ነው ስልመለሱ ማብራራት ጀመሩ። አሜሪካን ምናልባትም ከአንዳንድ አሜሪካውያን በላይ አውቃታለሁ፣ ከዋሽንግተን እየነዳሁ ካሊፎርኒያ ገብቻለሁ ሲሉ ለአሜሪካ ያላቸውን ፍቅር ካብራሩ በኋላ ቀጠሉ። በኢራቅ ጦርነት ጊዜ ከአሜሪካ ጎን ሆኜ ተዋግቻለሁ። ከዚህ አካባቢ የነበረውን የስለላ ስራ እየሰራሁ አቀብላቸው የነበርኩት እኔ ነኝ። የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ ሰዎች በደንብ ያውቁኛል። ለአሜሪካ ልዋጋና ልሞት እንደምችል ይገነዘባሉ ብለው ከነገሩ በኋላ በማመናጨቅ እጃቸውን አወናጨፉና ምን ዋጋ አለው እነዚህ ሰዎች መጡ አሉ። ስለ ፕሬዚዳንት ባይደን አስተዳደር እያወሩ እንደሆነ ገብቶኛል። ቀጥለውም ባይደን ከሞተር ሳይክል ላይ ሲወድቅ አይቼው ትንፋሽ የቀጥ እስኪል ድረስ ደንግጬ ነበር፣ እንደ እድሜው ቢሆን ይሻለው ነበር ብለው ዝም ሲሉ ትራምፕስ ብዬ ጠየቅኳቸው። እሳቸውም ለአሜሪካ በርካታ ጥፋት ያመጣ ሰው ነው፣ እሱን ከሌሎቹ ጋር ማነጻጸር አንችልም ብለው መለሱልኝ። የአሜሪካ ፖለቲካ በመዝናኛው ኢንዱስትሪ፣ ባህልና ሚዲያ ተበላሽቷል። ለዚያ ነው ፖለቲከኞቹ ሁሉ ድራማ ለመስራት የሚጥሩት። ዓለም አሜሪካን ይፈልጋታል። አሜሪካ ተቋሞቿ እንዲቀጥሉና ስርዓቷ እንዲረጋጋ ዓለም ትፈልጋለች ሲሉ አብራሩልኝ። ጠቅላይ ሚኒስትሩ የትግራይን ጦርነት ተከትሎ በፈጸሙት ኢሰብአዊ ጭካኔ ከአሜሪካ ጋር እንደተጣሉ ጄፌ ፌልትማን አብራርቶልኛል። አብይ ጦርነቱ እየተፋፋመ ሲመጣባቸው የትግራይን ህዝብ የኢትዮጵያ ካንሰር፣ ሰይጣኖች፣ እንክርዳዶች እያሉ መጥራት ጀመሩ። ሌላው ቀርቶ ህወሓትንና የትግራይን ህዝብ ለያይቶ ለመጥላት ቢፈልጉ እንኳን ስንዴና እንክርዳድ ብለው ነው። በዚህ ቅስቀሳቸው አማራና ትግራይን እንዲታኮሱ አድርገዋል። በአገሪቱ ስለሚገደሉ ሰላማዊ ዜጎች ሳነሳባቸው ጥያቄን እንዳልሰማ ሆነው ያው እንቅፋት አይጠፋም እኮ ብለው ያልፉታል። የማናገራቸው ሰዎች ፈራ ተባ እያሉ የሚናገሩ ናቸው። ግን በድፍረት የሚናገሩ ጥቂቶችም አጋጥመውኛል። አንዱ ወደ ሰብአዊ መብት ኮሚሽን ቢሮ እንዲወስደኝ ስጠይቀው ያ የመንግስት ፕሮፓጋንዳ መስሪያ ቤት ሲል ገልጾልኛል። አብይን ስለ ኃይለማርያም ደሳለኝ ጠይቄያቸው ነበር። ጠቅላይ ሚኒስትር እንደሚሆን እንኳን አያውቅም። ዝም ብለው አምጥተው ነው ቁጭ ያደረጉት። ምክንያቱም እሱ ከአናሳ ብሔር የተገኘ ሰው ነው። የአማራና የትግራይ ሰዎች የሚቆጣጠሩት ሰው ካልሆነ አይፈልጉም። ለዚያ ነው ያስቀመጡት ብለው የመለሱልኝ። ምሳ እየበላን ነበር። ለጥንቅሩ መቅረብ ምክንያት የሆነን ደግሞ ለአሜሪካ እሰልላለሁ ለአሜሪካም እሞታለሁ ሲሉ የነበሩት ጠቅላይ ሚኒስትር አብይ እሰዋላታለሁ የሊ አንደርሰን ትረካ እንዲ
እናስጥልን ሃሎ ሃሎ አቶ ግዛው ይስማል ሃሎ ሃሎ እናስጥልን አቶ ግዛው Hello? Hello? Did you know? What's the other one?
Hello, what's the other one? ይሰማል?
ታዲያ ደግሞ ቻርጀር ነው። ሃሎ ጤና ይስጥልን አቶ ብዙ።
አስቀምጦ ተሄዶ ነው።
ጤናስጥልን አቶ ግዛው።
ሰላም ጤናስጥልን።
ጤናስጥልን። በመጀመሪያ ለኢትዮጵያ ስቶክሆልም የሚገኘው ለኢትዮጵያ ሬዲዮ ለዚህ ውይይት ፈቃደኛ ሆኖ በመገኘቱ ጊዜውንም ሰዓቱንም መስዋዕት በማድረጎት አሁንም ለተፈጠረው የቴክኒክና አንዳንድ ችግር በአድማጮችና በራሴም ስም ይቅርታ በመጠየቅ ወደ ጥያቄ እሄዳለሁ። የኢትዮጵያ ማህበር መስራችና ሊቀመንበር እንደመሆኖ እስቲ መቼ ተመሰረተ? ለምን መርደሪያ እንዲሆን ራስዎን በማስተዋወቅ መቼ እንደተመሰረተ፣ ምን ያህል አባላትና ከዚህ ቀደም ምን እንደሰራ ባጭሩ ለመግቢያ ያህል አድማጮቻችን ይህን መነሻ አድርገን ወደ ውይይታችን እንሄዳለን። በማክበር ጥያቄን አቀርባለሁ። እግዚአብሔር ይስጥልኝ።
ተናስተልኝ እዚህ ስለጠራችሁኝ በጣም አመሰግናለሁ። ሻን ግዛው ባላለሁ። የኢትዮጵያውያን ማህበር በአውሮፓ መስራችና ሊቀመንበር ነኝ። የማህበሩ አላማ በማህበሩ ድረገጽም ላይ ተገልጿል። የዜጎች ሰብአዊ ዲሞክራሲያዊ መብት ሙሉ በሙሉ የተከበሩባት የህግ ልዕልና እንዲረጋገጥ መታገል ማለት ኢትዮጵያን ሀገራችን ማለት ነው። መንግስት የኢትዮጵያ መንግስት የህዝብን አደራ በመቀበል የዜጎችን እንባ የሚያብስ የድገት መሰላል ሆኖ መልካም አስተዳደር በማስፈን በግልጽነትና በተጠያቂነት መንፈስ እንዲሰራ ለማበረታታት ኦኬ እና በኢትዮጵያ ደግሞ በተባበረ ጉልበት ወቀት ዘላቂ አስተማማኝ ዲሞክራሲያዊ ለውጥ እንዲሰሩ ለመታገል የኢትዮጵያውያንን መብት ለማስጠበቅ የኢትዮጵያውያንን እንባ ለመጥረግ ማለት የኢትዮጵያውያንን እሮሮ ወይም ደግሞ የወገኖቻችንን እሮሮ ለማዳመጥ የነሱን ድምጽ ለማሰማት ኢትዮጵያ ውስጥ የዜጎች የመናገር የመጻፍ የመሰለፍ የመሰብሰብ መብት ሁሉ በአብይ አህመድ መንግስት ስለተገታ የነሱን ድምጽ እዚህ ውጭ ሀገር ለሚኖረው የዳያስፖራ ተወካይ ለማስተማር ለማስተላለፍ እና ለማንቃት ይሄ ነው ባጭሩ አላማው።
ኦኬ እግዚአብሔር ይስጥልኝ። ምን ያህል አባላት አሉት? በአሁን ሰዓትስ አክቲቭሊ ይንቀሳቀሳሉ?
ማህበሩ ከተቋቋመ ከአራት ዓመታት በላይ ነው። በግምት 5 ዓመት ይሆነዋል። የማህበሩ አባላት በቀጥታ ዳይሬክትሊ ሪፕሬዘንትድ የሆኑ አሉ። በማህበር በኩል ሌሎች ማህበራት ወክለው የመጡ አሉ። በቀጥታ የተሳተፉ ከ240 በላይ ሲሆኑ በስራቸው ደግሞ በመቶ የሚቆጠሩ ብዙ አባላት አሉ እና እኛ ማህበር ውስጥ የሚተላለፉ መልእክቶች ወደ ሌሎች ማህበሮች በተወካቸው መሰረት እንዲተላለፉ ይደረጋል ማለት ነው እና በየሀገሩ ያሉ ማህበራት ሁሉ በዚህ በማህበራችን ስር አብረን የመስራት አደረጃጀት ነው ያለው።
በጣም ትልቅ ማህበር ነው ማለት ነው። ብዙ ይህን ያህል ተሳታፊዎችና እንደገና ብራንቾችም ስላሉት እንደው ወደ ቀጥታ ጥያቄ እንደው በመቀጠል ወቅታዊ ኢትዮጵያን ሁኔታ እንዴት ይገልጹታል? የአሁን ያለንበትን የኢትዮጵያ ወቅታዊ ሁኔታ
የኢትዮጵያ ሁኔታ እንደሚታወቀው የአብይ አህመድ መንግስት ስልጣን ከያዘ ጀምሮ ከድጡ ወደ ማጡ የሄደበት አይነት ሁኔታ ነው ያለው። አብይ አህመድ የወያኔን የዘረኛ መንግስት ስርዓቱን እንደማስወገድ ጭራሽ በከፋ ሁኔታ እያስቀጠለ ያለበት ሁኔታ ነው ያለው። ኢትዮጵያ ውስጥ ያለው የጎሳ መንግስት ነው፣ ኤትኒክ ፌዴራሊዝም ወይም ደግሞ አፓርታይድ የሚባለው ነው። በዚህ የተነሳ ብዙ ወገኖቻችን የመፈናቀል፣ የመታፈን፣ የመገደል እና ጭራሽ የመጨፍጨፍ አደጋ ላይ ናቸው። አብይ አህመድ በአሁኑ ጊዜ በተለይ በአማራ ህዝብ ላይ የድሮን ጭፍጨፋ ድረስ በከባድ መሳሪያ እየተጠቀመ የአማራን ተወላጆች በማጥፋት ላይ ይገኛል። ይህም ደግሞ ዜና በዚሁ በማህበራችን ውስጥ በየቀኑ ይዘገባል። እንደገና ደግሞ በውጭ ሀገር ሚዲያዎች እነዚህ የጄኖሳይድ ወንጀሎች እንዲተላለፉ ጥረት እናደርጋለን ማለት ነው። እና ከቀን ወደ ቀን የኢትዮጵያ ሁኔታ በጣም በሚያስከፋ ሁኔታ ህዝባችን አደጋ ላይ ወደቀበት ሰዓት ነው።
ኦኬ፣ ግልጽ ነው ያለንበት ሁኔታ በጣም አስከፊና ከፍተኛ አደጋ ላይ እንደሆነን እንትን ይላል። እንግዲህ ያለንበትን ሁኔታ ገልጸውልኛል። እንደ ማህበሩ ፕሬዝዳንትነቶ የአባላቱ ድርሻ ምን መሆን አለበት ብለው ያምናሉ? ምንስ እየሰራ አሁን እቅድ አለው? ምን ለመስራት እቅድ አለው?
እኛ እንግዲህ በውጭ ሀገር የምንገኝ ኢትዮጵያውያን ወይም ደግሞ ትውልድ ኢትዮጵያውያን በዚህ በማህበሩ ውስጥ ተሳትፈን የዲፕሎማሲ ስራ መስራት፣ የአድቮካሲ ስራ ውስጥ መሳተፍ፣ እንደገና ደግሞ ከውጭ መንግስታት ጋር ኮሚኒኬት ማድረግ፣ ኢትዮጵያ ውስጥ ለተጎዱት ወገኖቻችን እርዳታ መሰብሰብ፣ ንቃተ ህሊና በማህበራት ውስጥ በማህበሩ አባላት ውስጥ እንዲስፋፋ ማስተማር እና መማማር፣ የተለያዩ ህዝባዊ ስብሰባዎችን ማዘጋጀት፣ ሰላማዊ ሰልፎችንም በየሀገሩ እንዲደረጉ ማበረታታት፣ ከሌሎች ማህበራት ጋራ በተለይ አሜሪካ ካሉ ወገኖቻችን ጋራ ግንኙነት ማድረግ፣ እነዚህ እንግዲህ ከብዙዎቹ ጥቂቶቹ ስራዎች ናቸው።
ኦኬ፣ ያው መረጃዎችም እንደሚያሳዩት እንደገለጹ ትልቅ ስራ ተሰርቷል በዳያስፖራው። ይህን መንግስትን ባለፈውም በመጣ ጊዜ እኔም እንደ ግለሰብ ሌሎቻችንም ኖሞርን ሌሎን በከፍተኛ ነገር በማስተባበር ይህ መንግስት በጀኖሳይድም ሊጠየቅ በሰብአዊ ጥሰትም ሊጠየቅ ሲል ያን በማዘጋጀታችን ይሄ መንግስት ከውጩ መንጋጋ ድኖ ይኸው ጭፍጨፋውን ቀጥሏል ላለፉት 5 ዓመታት። ነገር ግን በአማራው ላይ እየተደረገ ያለው ግልጽ ሰብአዊ ጥሰትና የጀኖሳይድ ሂደት መላው ዓለም ወይም ህብረተሰብ የበደሉን ያህል የተገነዘበው አይመስልም። ለዚህ እንደው ምክንያት አለው ብለው ይገምታሉ? ማህበረሩስ አመርቂ ስራ ሰርቷል በዚህ ላይ ብለው ይገምታሉ?
እንግዲህ ምንድን ነው ማህበር ማለት? የግለሰቦች ወይም ደግሞ የማህበራት የንዑስ ማህበራት ስብስብ ነው። ማህበሩ ጠንካራ የሚሆነው እያንዳንዱ አባል ጠንካራ ሲሆን ነው እንጂ እንደዚሁ ማህበር ስለተባለ ወይ ደግሞ ግሩፕ ስለተባለ እንደዚሁ ዝም ብሎ ጠንካራ ሊሆን አይችልም። የእኛ ማህበር ስራው ጠንካራ በመሆኑ እስከ መከሰስ ድረስ ደረሰ ነው። የኢትዮጵያ መንግስት የማህበሩን አባላት እኛን በሽብርተኝነት ከሷል የዛሬ 2 አመት ተኩል በፊት። ይህም ክስ እስከ ዛሬ ድረስ አልተነሳም። ሁላችንም ለወገኖቻችን ስለምንጮህ የአብይ አህመድን ወንጀል ስለምናጋለጥ የሽመልስ አብዲሳን የአማራን እና የደቡብ ተወላጆችን የመረጠ ማፈናቀልን ስለምናጋለጥ በጣም አውትስፖክን የሆነ ማህበር በመሆኑ መጀመሪያ ክስ የተመሰረተበት ማህበር ነው። ማለት የማህበሩ አባላት አሜሪካን የሚኖሩ ያሉ፣ በማህበራችን ውስጥ ያሉ፣ እዚህ አውሮፓ ውስጥም ያሉ እንደነ ፕሮፌሰር አበራ ለምን ህገ መንግስት ጻፉ ተብለው በሽብርተኝነት የተከሰሱበት ምክንያት ነው እንግዲህ እዛ የቀረበው። ስለዚህ ማህበራችን በጣም ጠንካራ ነው። መደራጀት የሚጠቅመው ለዚህ ነው። 50,000 ሆኖ ከተበታተነ ዲያስፖራ 100 ሆኖ የተደራጀ ወይም ኦርጋናይዝድ የሆነ ግሩፕ ወይም ማህበር ይበልጣል የምንለውም ለዚህ ነው። ለዚህ ነው እኛ የተሰበሰብነው እንጂ እኛ ጊዜ ተርፎን አይደለም። በትርፍ ጊዜያችን የምንሰራው ኢትዮጵያውያንን ለማሰባሰብ እና አንድ ድምፅ እንዲኖረን እና ለወገኖቻችን እንድንቆም ህዝባችን ታፍነው እንዳይቀሩ ታስረው እንዳይረሱ ለማድረግ ነው የማህበሩ አላማ። እና ማህበሩ 24 ሰዓት ነው የሚሰራው። ሁሉም በተመቸው ሰዓት እየገባ ኮንትሪቢዩት ያደርጋል። ጋዜጠኞችም በአባልነት አሉበት፣ አክቲቪስቶችም አሉበት። ማህበሩ የራሱ ድረ ገጽ አለው። ኢንፎርሜሽን ፍሎ በጣም ፋስት ነው። እንግዲህ የኢትዮጵያውያን ማህበር በአውሮፓ ብላችሁ ኢንተርኔት ላይ ገብታችሁ ደግሞ ብዙ ኢንፎርሜሽን ማግኘት ትችላላችሁ። አመሰግናለሁ።
ግልጽ ነው። በጣም ጥሩ አድርገው ገልጸውልኛል። ነገር ግን አሁን 4 ወር ሆኖታል አደለ? የአማራው ላይ ጭፍጨፋ በግልጽ አማራን በመጨፍጨፍ እና በመላ ኢትዮጵያ ውስጥም አሰቃቂ የሆነ ሰብአዊ ጥሰቶች ሲደረግ አሁን በቅርብ እንዳየነው ኒውዮርክ ላይም በተደረገው የተባበሩት መንግስታት ላይ ከፍተኛ ሰብአዊ ጥሰቶች፣ የጦር ወንጀሎች፣ ርሃብን እንደ ጦርነት መጠቀም ይህንን ገልጸውታል። ግን እኛ ኢትዮጵያውያኖች ራሴንም ጭምር ነው የምለው፣ እኛ ኢትዮጵያውያኖች ልክ ከዚህ ቀደም ድጋፍ እንዳደረግነው ሁሉ ይህ መንግስት ለህዝብ ሰላም ያመጣልና ምናምን ብለን ከፍተኛ ድጋፍ እንዳደረግነው ሁሉ ይህን ከፍተኛ ጭፍጨፋ ባደረገበት ሰዓት ሰልፍን ኦርጋናይዝ የማድረግ ደብዳቤዎችን ለሰብአዊ መብቶችና ሌሎችን የማድረግ ሁኔታ በተገቢው ልክ ቅድም እንዳለው ካልተደራጀው ህዝብ የበለጠ የተደራጀው ህዝብ ከፍተኛ ተሰሚነት ስላለው በዚህ ድርጅት በኢትዮጵያ ማህበር በአውሮፓ በሚለው ግን በቂ ስራ ተሰርቷል ብለው ያምናሉ ወይስ ወደፊት ለመስራት ከዚህ ወዲያስ ዝግጅት እንደ ሰልፉ አሁን እንደ ዛሬ ያዝነውን ፕሮግራም ሰልፉን በዓለም አቀፍ አደራጅትን ለመስራት ምን ጥረት እየተደረገ ነው?
ኦኬ ወንድሜ፣ በአማራ ህዝብ ላይ የሚደረገው ጭፍጨፋ የዛሬ 5 ዓመት አይደለም የተጀመረው። በ1991 በአውሮፓውያን አቆጣጠር ማለት ወያኔ ስልጣን ከያዘበት ጊዜ ጀምሮ ነው። በዛን ጊዜ እኛ የህወሓት መንግስት ስንቃወም ብዙ ዓመታትን አሳልፈናል። ሰላማዊ ሰልፍ በማድረግ የአማራን ህዝብ ወይም ደግሞ የኢትዮጵያን ህዝብ ሰቆቃ ለዓለም መንግስታት፣ ለተባበሩት መንግስታት፣ ለዩሮፒያን ኮሚሽን በማሳወቅ ደረጃ የዛ ሁሉ ትግል ውጤት ነው የወያኔ መንግስትም እንዲወድቅ የተደረገው። የአብይ አህመድ መንግስት ስልጣን ከያዘም ጀምሮ እንዲሁ ለአማራ ህዝብ ከዛም በኢትዮጵያ ህዝብ ስለምንከራከር ነው እኮ በአብይ አህመድ መንግስት የተከሰስ ነው። ሰላማዊ ሰልፎች ይደረጋሉ። ብራስልስ ላይ ሰላማዊ ሰልፍ አድርገናል። በርሊን ሄደናል። እዚህ ፍራንክፈርት ሰላማዊ ሰልፍ ተደርጓል። ሰላማዊ ሰልፍ መጀመሪያ የሚዘጋጀው በሎካል ሌቨል ነው። ማለት ያን ለምሳሌ ስዊድን ያለው ማህበር ራሱ እዛ በአገር ውስጥ ባለው ነባራዊ ሁኔታ መሰረት ሰላማዊ ሰልፍ ያዘጋጃል። ኦኬ። ኃላፊዎቹን የሚያውቁት እዛ ከተማ ያሉ ሰዎች ናቸው። በምን ቀን እነማን ይመጣሉ የሚለው ወስኖ ስዊድን ያለው ነው። እዚህ ጀርመን ያለ ነው። እዚህ የጀርመን ሎካል ማህበር ነው ያን የሚያዘጋጀው። የኛ ማህበር ማስተባበር ነው። ፕላስ ደግሞ በአውሮፓ ህብረት ውስጥ ወይም ደግሞ በአውሮፓ ህብረት ፊት ለፊት ለሚደረጉ ሰላማዊ ሰልፎች ማስተባበር ነው። አሁን በሚቀጥሉት 15 ቀናት ብራስልስ ቤልጅየም ዩሮፒያን ኮሚሽን ፊት ለፊት ሰላማዊ ሰልፍ ተጠርቷል። ያን ሰላማዊ ሰልፍ የጠራው አምሃራ ፌዴሬሽን ኦፍ ዩሮፕ ነው። እኛም ደግሞ ተባባሪ ነን። እና ይሄ ማለት ምንድን ነው? ኔትወርክ ፈጥረን አንድ ላይ ስለምንሰራ የሚደረጉትን ስብሰባዎችም ሆነ ሰላማዊ ሰልፎች ማስተባበር ነው። በጣም ብዙ ስራዎች ናቸው ያሉት። እኛ በዚህ በማህበር ውስጥ ተቀጥረን ሳይሆን በትርፍ ጊዜ ነው የምንሰራው። ሌላው ኢትዮጵያዊ ደግሞ እዚህ ውስጥ ተቀላቅሎ ኮንትሪቢዩት ነው ማድረግ ያለበት፣ አብሮ መሳተፍ ነው ያለበት። እና በየሀገሩ ሰላማዊ ሰልፎች ይደረጋሉ። በሰላማዊ ሰልፍ ብዛት ብቻ ሳይሆን እያንዳንዱ ኢትዮጵያዊ ብዙ መጣር አለበት፣ በሳይበር ሚዲያው መስራት አለበት፣ ህዝብን በማነቃቃት መስራት አለበት፣ ገንዘብ በማዋጣት መሳተፍ አለበት። የጥቂት ሰዎች ብቻ ተሳትፎ ለውጥ ሊያመጣ አይችልም። እና የሰላማዊ ሰልፍ እጥረት የለም። እንደ ኢትዮጵያዊ እንደውም ሰላማዊ ሰልፍ የሚያደርግ ሰው የለም። በጠቅላላው ዓለም ቢወሰድ በአሜሪካም ሆነ በአውሮፓ ሁልጊዜ ኢትዮጵያውያን እንደዚህ አይነት በፐብሊክ ዴሞንስትሬሽን ማድረግ ላይ ነን።
እርግጥ ነው
የሚችል ይወጣል፣ የማይችል ደግሞ ይቀራል። እንደዚህ ነው።
እርግጥ ነው። አዎ፣ የሰላማዊ ሰልፍ ጥረትና እንደዛን እንትን ለማለት መጠቆም የፈለግኩት እኔ ልክ እንደዛው የኢትዮጵያ ማህበር በአውሮፓ ያው ትልቅ ድርጅት ነው የማስተባበሩን ኃላፊነትና ከዚህ ቀደም ብዙ ነው የተደረጉት። ይህን መንግስት ጨፍጫፊ መንግስት በመደገፍ መልካም ይመጣል በሚል ብዙ ነገር ነው የተደረገው። የሪሚታንስ የገንዘብ መዋጣት ተደርገዋል፣ የሰልፎች ተደርገዋል። ነገር ግን እንደ አምብሬላ አንድ ሴንትራል አድርጎ አሁንም እነዚህ የተበጣጠሱ በየሀገሩ የሚደረጉትን አንድ ወጥቶ በመላ አውሮፕ በዚህ ቀን ይደረጋል ብሎ የማስተባበሩን እንደ ኃላፊነት ለማለት ነው እንጂ ብዙ ተደርጓል፣ ብዙ ጥረት እንዳረጋችሁም ይታወቃል። ግን አሁን ከሚደረገው ጭፍጨፋና ሁኔታዎች ሀገራችን እየባሰ ከሄደበት ሁኔታ በቂ ተደርጓል ብለው ይገምታሉ ለማለት ፈልጌ ነው። ይቅርታ።
በቂ የሚባል ነገር የለም። በቂ የሚሆነው የአብይ አህመድ መንግስት ሲወገድ ነው። ትግሉ ገና ይቀጥላል። ሁልጊዜ የኢትዮጵያ ፖለቲካ ነባራዊ ሁኔታ ነው የሚወስነው። እዛ እየተባባሰ ሲሄድ እዚህም ሰላማዊ ሰልፉ እየጨመረ ይሄዳል ማለት ነው። እንግዲህ ያው ነግሬሃለሁ፣ አሁን ዩሮፒያን ኮሚሽን ፊት ለፊት ሰላማዊ ሰልፍ ተዘጋጅቷል። ሰዎች እንዲካፈሉ እናንተም ቅስቀሳ ደግሞ
እናደርጋለን፣ እንሳተፋለን። በመጨረሻ ስለታቀደው እቅድና ሌላ ቀሪ የሚሉት አንኳር ጉዳዮች ካሉ ባጭሩ ቢያስረዱንና ምን ማድረግ እንዳለብንም ምክር ነው።
ሌላ መናገር የምፈልገው ነገር እያንዳንዱ ትውልድ ኢትዮጵያዊ ወይም ደግሞ ኢትዮጵያዊ በያለበት ሀገር ባሉ ማህበራት ውስጥ እንዲሳተፍ ጥሪ አደርጋለሁ። ካልተደራጀ የኦርጋናይዝድ ማለት ኦርጋናይዝድ የሆነ ስራ መስራት ስለማይቻል ባለበት ቦታ ባለበት ከተማ ባሉት ማህበራት ውስጥ ተመዝግቦ እንዲደራጅ እንጠይቃለን። ባለበት ከተማ ወይም ደግሞ ገጠር ውስጥ ማህበር ከሌለ የኢትዮጵያውያን ማህበር በአውሮፓ አባልም መሆን ይቻላል። ዌብሳይት አለን፣ ሜምበርሺፕ ፎርም አለ። እዛ ላይ ፎርሙን እየሞላችሁ የማህበሩ አባል በመሆን በጣም ብዙ ስራ አብረን መስራት እንችላለን እና የማህበሩ ገጽ ethiodiaspora.net ነው። በሶሻል ሚዲያም ኢትዮጵያ ማህበር በአውሮፓ ብላችሁ ብትፈልጉ ታገኛላችሁ። በዛ በኩል ጻፉልን። የሌላ ማህበር አባላት እንድትሆኑ ኢትዮጵያን እስኮናችሁ ድረስ የወገኖቻችንን ሮሮ ሰምታችሁ ኢትዮጵያ ውስጥ ፍትህ መምጣት አለበት ብላችሁ የምታስቡ ከሆነ ማህበራችንን ተቀላቀሉና አብረን እንስራ። ይሄ ነው ጥሬ። አመሰግናለሁ።
ኦኬ፣ መጨረሻ ላይ እንደማጠቃለያ ግን ባጭር ያጭር ጊዜ እቅድ ውስጥ ይሄ መንግስት አሁን በህዝባዊ ኃይል በአማራ አንፋኑ ከፍተኛ ያው እና ከፍተኛ ጦርነት እየተካሄደ ነው። ህዝብ ሰላማዊ ህዝብም በድሮን እየተደበደበ ነው። ያው የውጪ እንትኖች እንደሚገልጹት አራት ቦታ ላይ ጎጃም ላይ እና ሰሜን ሸዋ ላይ እንደተደበደበ እንጽዋለን። ይህንን ነገር በተጠናከረ ሁኔታ ለማፍራት እንደ ማህበሩም ምን እቅድ አለ ያጭር ጊዜ? እንደገና ሌላውም ዳያስፖራ አውሮፓ ዳያስፖራ በዛ ማህበር ውስጥ የያንዳንዱ አስተዋጽኦ እንደግልም እንዴት መደረግ አለበት ባጭር ጊዜ ውስጥ ይሄን መንግስት በሰላማዊ መንገድም ሆነ በማናኛውም መንገድ ከስልጣን እንዲለቅ ምን መደረግ አለበት በተጠናከረ ሁኔታ ብለው ይገምታሉ? እንደማጠቃለያ ምክር
መሬት ላይ ያለውን ትግል ኢትዮጵያውያን ናቸው እየሰሩ ያሉት። ኢትዮጵያ ህዝባዊ ግንባር፣ ኢትዮጵያ ፋኖ ህዝባዊ ኃይል እና ሌሎችም ለህይወታቸው እና ለመብታቸው እየታገሉ ነው ያሉት። የዳያስፖራው ስራ መጀመሪያ እንደገለጽኩት ይሄንን ለዓለም ህዝብ ማሳወቅ ነው። በተለይ ለኢትዮጵያ መንግስት ባጀት ሰፖርት የሚያደርጉት እንደ ዩሮፒያን ዩኒየን እና እንደ እንግሊዝ እንደ ዩናይትድ ስቴትስ ያሉ ሀገሮች ለኢትዮጵያ መንግስት የሚያደርጉት የባጀት ሰፖርት የኛ መንግስት ያንን ገንዘብ እየወሰደ የጥፋት መሳሪያዎችን እየገዛ የራሳችንን ወገን የሆኑትን ኢትዮጵያውያን ለመጨፍጨፍ ስለሆነ ያ እንዲቆም ማድረግ ነው። እና ሰላማዊ ሰልፎች ሁልጊዜ ይደረጋሉ። ለምሳሌ ዛሬ በለንደን ከተማ በጣም ትልቅ ሰላማዊ ሰልፍ ተዘጋጅቷል። እነሱም የኛ ማህበር አባላት ናቸው። የዛሬ 15 ቀን ሌላ ሰላማዊ ሰልፍ ነበር ለንደን ላይ፣ በርሊን ላይ በዚሁ ሳምንት በጣም በጣም ትልቅ የተቃውሞ ሰልፍ ተደርጓል። ከዛም በፊት እዚህ ፍራንክፈርት አሜሪካ ኮንሱሌት ፊት ለፊት ሰላማዊ ሰልፍ ተደርጓል። እና ይሄ ነው ኢትዮጵያውያን እየተሳተፉ ነው። የኢትዮጵያ ሁኔታ በጣም ስር ከመስደዱ የተነሳ አብይ አህመድ ራሱ መቋቋም ስላልቻለ የፋኖ ታጋዮች ድል እየተቀዳጁ ነው። የኢትዮጵያ ህዝብ በጣም ብዙ ነው። የአማራ ህዝብ ደግሞ በቁጥር አንደኛው ህዝብ ነው ኢትዮጵያ ውስጥ እና ወደ 60 ሚሊዮን የኢትዮጵያን ህዝብ አብይ አህመድ ሊታገል አይችልም። መሳሪያ ያልያዘ ፋኖን ብዙ ነው ያለው። ስለዚህ አብይ አህመድ የማይነካ ነገር ነክቶ በገዛ እጁ ትልቅ ስህተት ፈጽመዋል። ስለዚህ የጎሳ መንግስት እስኪወገድ ድረስ ኢትዮጵያን በሙሉ እስከ መጨረሻው ይታገላሉ። አፓርታይድ፣ ይሄ የዘር አገዛዝ መንግስት ከኢትዮጵያ መጥፋት አለበት ብለው ስለሚያምኑ ወገኖቻችን መሬት ላይ እየታገሉ ነው ያሉት። ይህም ደግሞ ይኸው ጥሩ ውጤት እያመጣ ነው እና በአጠቃላይ ምንድን ነው እነ ዩሮፒያን ዩኒየን፣ ዩናይትድ ኪንግደም፣ ዩናይትድ ስቴትስ ኢትዮጵያ ላይ ያው ፋይናንሻል አቀባ አድርገዋል። ይሄ እየታየ ነው ያለው። ለዚህ ነው የብር እንደዚህ መውደቅ የኢኮኖሚ እንደዚህ በጣም መበላሸት እና በጣም ዝቅተኛ ደረጃ ላይ መድረስ ያመጣው የዚህ ሁሉ ውጤት ነው። ፕላስ የአብይ አህመድ የዘረኛ አገሳስ የአማራን ህዝብ አዲስ አበባ ከተማ ትግሉ ያለ የአማራንና የደቡብ ተወላጆችን ቤት እየመረጡ ሲያፈርሱ ምርት ከገጠር ወደ ከተማ እንዳይገባ ሲያደርጉ የኑሮ ውድነት ሁሉ እንደዚህ እያሻከበ ሰው መኖር እስከማይችልበት ደረጃ ላይ በመድረሱ ከጥቂት ሰዎች በስተቀር አብዛኛው ኢትዮጵያዊ ለውጥ ይፈልጋል። ኢትዮጵያ ውስጥ የኦሮሞን ህዝብ ከአብይ አህመድ የተጠቀመው ምንም ነገር የለም። ጥቂት ጥቅም ተካፋዮች በስተቀር ብዙ የኦሮሞ ልጆች የፋኖን ትግል እንደሚደግፉ ያው በየሶሻል ሚዲያው እየተናገሩ ነው ያሉት። እና ትግሉን ማጠንከር ነው ሁሉም ያለበት። ምክንያቱም በእንደዚህ አይነት ስርዓት ውስጥ ሄዶ መኖር የሚፈልግ ማንም ዳያስፖራ አባል የለም። በዚህም ምክንያት አብዛኛው ለኢትዮጵያ መንግስት የሚደረገው ሬሚታንስ በጣም እንደቀነሰ ከሩዋንዳ በታች ከዩጋንዳ በታች እነዚህ እንግዲህ በጣም ትንንሽ ሀገሮች ናቸው አፍሪካ ውስጥ ከዛ በታች ነው የቀነሰው ወደ ኢትዮጵያ የሚላከው ገንዘብ እና አብዛኛው ኢትዮጵያዊ በጣም አስፈልጋጊ ካልሆነ በስተቀር ወደ ኢትዮጵያ ገንዘብ መላኩን አቁሟል። ለምን ብትል እያንዳንዱ ኢትዮጵያዊ መጠየቅ አለብ። ሶሻል ሚዲያ ማየት አለብ። የሚያልቀውን ህዝብ ማየት አለብ። የሚታሰረውን ህዝብ የሚታፈነውን ኢትዮጵያዊ ማየት አለብ። ሰሞኑን ራሱ አዲስ አበባ ውስጥ ብዙ ልጆች አማራ ናቸው እየተባሉ አውቶቡስ ውስጥ እየታፈኑ ተወስደዋል። የት እንደሚሄዱ አይታወቅም። እና በጣም ብዙ ኢንፎርሜሽን ይደርሰናል። እኛ ኢትዮጵያ ናችሁ እኛን ሚዲያ የምታውቁ ወይም ደግሞ ይህን መልእክት የምታውቁ እባካችሁ ያሉትን መልእክቶች በሙሉ በሶሻል ሚዲያ ላኩልን። ለዓለም ህዝብ ማሳወቅ አለብን። እኛም ለትግላችን ስለሚጠቅመን የሚደረጉትን ነገሮች ከተቻለ ፎቶ አንስታችሁ፣ ካልተቻለ በቴክስት መልክ እንድትልኩልን ጥሪን አቀርባለሁ። አመሰግናለሁ።
አቶ ግዛው በጣም አመሰግናለሁ። እግዚአብሔር ስጥልኝ። እርስዎ የሚሉት የሚጨምሩት ነገር ከሌለ ጥያቄን በማክበር በዚህ ላይ አጠቃልላለሁ። እርስዎ የሚጨምሩት ነገር ካለ ግን አንድ ሁለት ደቂቃ ልሰጥዎት እችላለሁ። ሁለት ሶስት ደቂቃ።
ምንም የሚጨምረው የለም። ይኸው ነው አባ።
እግዚአብሔር ስጥልኝ። አመሰግናለሁ ስለሰጡኝ ጊዜና ማብራሪያ።
Oh,
አድማጮቻችን እንግዲህ የዛሬው የእሁድ ፕሮግራማችን ይህን ይመስል ነበር። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት።